ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 9 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ የሚቀርበው ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን በቅድሚያ እናቀርባለን። ከዚያም በ2008 ዓመተ ምህረት በታህሳስ ወር ትምክህትንና ጠባብነትን በሚመለከት ቀርቦ በነበረ የፍኖተ ዲሞክራሲ ጽሑፍ የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና። በአዲስ አበባ ከተማ የኑሮ ውድነትን አባብሰዋል የተባሉ 609 ድርጅቶችና የንግድ ሱቆች ማሸጉንና ከ2300 በላይ የሚሆኑትን ደግሞ ማስጠንቀቂያ የሰጣቸው መሆኑን የአዲስ አበባ የንግድና ኢንዱስትሪ ቢሮ ገለጸ። ከታሸጉት መካከል 93 ዳቦ ቤቶች፣ 91 ወፍጮ ቤቶች፣ 63 ስጋ ቤቶች፣ 56 አትክልትና ፍራፍሬ ቤቶች፣ 55 የኮንስትራክሽን ዕቃ መሸጫዎች፣ 53 እህል ቤቶችና 28 ምግብ ቤቶች የሚገኙበት ሲሆን መጋዘኖች እንዲሁም ሌሎች ማከማቻዎችና የቸርቻሮ ሱቆች እንዳሉበትም ተጠቁሟል። ባለፉት 2 ሳምንታት በተደረገ የመቆጣጠር ስራ በ59 መኪኖች ላይ የነበሩ የአትክልትና ፍራፍሬ ምርቶች የተያዘ መሆኑ የተገለጸ ከመሆኑም በላይ ህገወጥ ደላላዎች የሚወገዱበት ሁኔታ እየተሰራ ነው ተብሏል። ከነጋዴዎቹና ከደላሎቹ በተጨማሪ ለዋጋ ንረት ምክንያት ከመሆኑት መካከል የአቅርቦት እጥረትና የባለስልጣኖች የጥቅም ተካፋይነት መሆኑን የሚጠቅሱ ወገኖች በአሁኑ ወቅት የተወሰደው እርምጃ መንግስት ራሱን ከተጠያቂነት ለማዳን ያደረገው መፍጨርጨር ነው ይላሉ። የውጭ ጉዳይ ሚኒስቴር በሰጠው መግለጫ የአባይን ግድብ አስመልክቶ በግብጽ የቀረበው ሐሳብ የኢትዮጵያን ሉዓላዊነት ይዳፈራል ብሏል። መግለጫው በግብጽ የቀረቡት አዲስና ጎጂ ሐሳቦች በሱዳን በግብጽና በኢትዮጵያ መካከል የተመሰረተውን መልካም ግንኙነት የሚያበላሹ በመሆናቸው መቆም አለባቸው ብሏል። ሶስቱ አገሮች ከመስከረም 19 እስከ 20 ባሉት 2 ቀናት እንደገና ለመነጋገር ቀጠሮ የያዙ መሆናቸውን ሲታወቅ ከአዲሱ የሱዳን የሽግግር መንግስት መሪ ጋር በመነጋገር ግብጽ የሱዳንን ድጋፍ እየጠየቀች ነው ተብሏል። በሌላ በኩል የአባይ ግድብ ሥራ እንብዛም እንቅስቃሴ የማይታይበት መሆኑን በቅርብ የሚያውቁ ሰዎች ይናገራሉ። ከ16 ተርባይኖች እንዲኖሩት ታቅዶ ሥራው የተጀመረው ግድብ በአሁኑ ወቅት እቅዱ ተለውጦ ወደ 14 ተርባይን እንዲወርድ በመታቀዱ ለሁለት ተርባይኖች መሰረተ ግንባታ የወጣው ገንዘብ የከሰረ መሆኑን የዜና ምንጮች ዘግበዋል። ግድቡ በወቅቱ ባለመጠናቀቁና ቀደም ብሎ ዜጎች ያዋጡት ገንዘብ እንደ ሜቴክ በመሳሰሉ ድርጅቶች በመዘረፉ ለግድቡ ማሰሪያ ከህዝብ ሲዋጣ የነበረው ገንዘብ እየተማናመነ መምጣቱና እንዲያውም ብዙዎች የሰጡት ገንዘብ እንዲመለስላቸው እየጠየቁ መሆናቸው በተደጋጋሚ ተዘግበዋል። በሶማሊያ በተከሰተው ድርቅና የአልሸባብ ታጣቂዎች በሚያደርሱት ተጽዕኖ ምክንያት ወደ ኢትዮጵያ የሚሰደዱ የሶማሊያ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱ ተነገረ። ባለፉት 9 ወራት ወደ ኢትዮጵያ የተሰደዱት ሶማሊያውያን ቁጥር 5000 መድረሱን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን መስከረም 9 ቀን ባወጣው መግለጫ የዘገበ ሲሆን ይህም አምና ወደ ኢትዮጵያ ከገቡት በአራት እጥፍ የሚበልጥ መሆኑን ይገልጻል። በዝናብ እጥረት ወንዞች በመድረቃቸው ምክንያት ምርት ለማምረት ያልተቻለ ከመሆኑም በላይ በአካባቢው የሚገኙ የአልሽባብ የጸጥታ ኃይሎች ነዋሪዎችን የግዳጅ ገንዘብ እንዲከፍሉ ወይም የደረሱ ልጆቻቸውን ለአልሽባብ እንዲያስረክቡ የሚያደርጉት ተጽዕኖ የሶማሊያ ዜጎች ወደ ኢትዮጵያ ለመሰደድ መገደዳቸው ተነግሯል። በአሁኑ ወቅት ብዙዎቹ በዶሎ አዶ የመቀበያ ጣቢያ እርዳታ እየተደረገላቸው ይገኛል። የአዋሽ ወንዝ ሞልቶ ከገደቡ አልፎ በመፍሰሱ በአፋር በሰዎች በእንስሳትና በንብረት ላይ ጉዳት ማድረሱ ታውቋል። በአሚባራ ወረዳ የዘንድሮ ጎርፍ በርካታ ነዋሪዎችን ከቤት ንብረታቸው ያፈናቀለ ሲሆን ግምቱ በውል ያልታወቀ ሰብልም አበላሽቷል ተብሏል። በአዋሽ ወንዝ ላይ ያለውን የኮቃ ኤሌክትሪክ ኃይል ግድብ ውሃ ሲለቀቅ በየጊዜው ነዋሪዎች መቆጣታቸው ይታወቃል። የተፈናቀሉ ዜጎች ከዕለት ዕለት ስራቸው መስተጓጎላቸው ከፍተኛ ችግር የፈጠረባቸው ሲሆን ትምህርት ቤቶችም ተዘግተዋል። የአዋሽ ወንዝ ሞልቶ የሚያደርሰው ጉዳት የዘወትር ክስተት ሲሆን የአካባቢው ነዋሪዎች ይህን ለመከላከል የተደረገ ባለመኖሩ ቅሬታቸውን ያሰማሉ። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
ከኢሃፓ ጋር ግንኙነት ለመፍጠር በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202-291-4217 ዋሽንግተን ዲሲ፣ በኢሜይል espit@aol.com ወይም eprp@eprp.com፣ በፖስታ ሳጥን ኢፒአርፒ ፒኦቦክስ 73337 ዋሽንግተን ዲሲ 20056።
ደብዳቤዎች አምድ። ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ ሬዲዮ አድማጮችና የፕሮግራሙ አዘጋጆች ሰላምታዬ ይድረስ። ኮሎኔል አብይ እናንተ እንዳላችሁት በተደጋጋሚ አፉ የሀቅን ሀዲድ የሚስትና አወኩ ብሎ ሲለፈልፍ ራሱን የሚያጋልጥ ፍጡር ሆኗል። በቅርቡ ስለ አብያተ ክርስቲያናት መቃጠል ሲጠይቁት የተራቀቀ መስሎት ቤተክርስቲያኖችም መስጊዶችም መቃጠል ይቀጥላሉ ብሎ ከመደንፋቱ ባሻገር ከአያሌ ዘመናት በፊት በወሎ የነበረውን ሁኔታ አጣሞ በማቅረብ ማለትም የተከሰተው ልዩነት በኦርቶዶክስ ሃይማኖት ውስጥና በቅባት ጸጋ ቋሚ ያዥዎች መካከል የነበረውን እስላሞችና ኦሮሞዎች የተጨፈጨፉ አስመስሎ ቀባጥሯል። የጅማ ሰው ነኝ አውቃለሁ ብሎ ሊመጻደቅ ሞክሯል። ምን ለማለት ነው? በቅድሚያ እሱ ለጅማም መጤ ነበር። ዛሬ የቄሮ ድርዮችና የዋሃቢስ ተከታይ አክራሪዎች በእብዱ ባለመንጫ ተከስከሰው ኦርቶዶክስ ተዋህዶ ላይ ዘመቻቸው ይቁም ሲባል ዘመን አልፎ እስላሞችና ኦሮሞዎች ተገድለው ነበር ብሎ መዋሸት ምን መልስ ነው? ዛሬ የቄሮ ድርዮችና የዋሃቢስ ተከታይ አክራሪዎች በእብዱ ባለመንጫ ተከስከሰው ኦርቶዶክስ ተዋህዶ ላይ ዘመቻቸው ይቁም ሲባል ብዙ ዘመን ካለፈ በኋላ እስላሞችና ኦሮሞዎች ተገድለው ነበር ብሎ መዋሸት ምን መልስ ነው? በበኩሌ በዚህ ግለሰብ ላይ የነበረኝ ብዥታ ካበቃ ብዙ ወራት ያለፉ ቢሆንም ቀን አልፎ ቀን ሲተካ ይህን ነበር እንዴ የደገፍኩት በሚል በከባድ ሀፍረት እዋጣለሁ። እናንተንም ህዝብንም ይቅርታ ጠይቃለሁ። ሙሉ ዓለም አመሃ ከቦሎኛ ጣሊያን። ይድረስ ለፍኖተ ዲሞክራሲ ሬዲዮ። ግንቦት ሰባት የተባለው አጭበርባሪ ቡድን ራሱን ካጋለጠ አመታት ያለፉ በመሆኑ ብዙ የምለው የለኝም። ግን አሁንም ደጋፊ የሆኑ ተላላዎች ያሳዝኑኛል። መሪዎቹ የቀጠሉት አጭበርባሪ ዘመቻ መተቸትም ያለበት ይመስለኛል። በቅርቡ ብራኑ ነጋ ወደ ዋሽንግተን ዲሲ ሾከክ ብሎ መጥቶ ሳያፈር ኢዜማ ለተባለው ያብይ ተለጣፊ ቡድን ሊመለምል ሞክሮ ሳይሳካለት በዚያው ጭራውን ቆልፎ ተመልሷል። ሌላኛው ውሸታም ጸረ አማራ አንዳርጋቸው ጽጌ አንድ የውሸት ድርሰቱን መጽሐፍ ብሎ አውጥቶ ይህን ለህዝብ ለማቅረብ በሚል ወዲህ ወዲያ ማለትን ተያይዞታል። ወደ ከተማችን ከመምጣቱ በፊት ግን ጥርሴን ነክሼ ይህን የ600 በላይ ገጽ የውሸት ትርክቱን አንብቤለት ነበር። ወደዚህ ጉዳይ ከመግባቴ በፊት ግን በወያኔ እስር ቤት የሚገቡ የግንቦት መሪዎች እንዴት ነው ከ600 ያላነሰ ገጽ መጽሐፍ ሊያቀርቡ ወያኔ የሚለቃቸው የሚተባበራቸው ብዬ መጠየቅ ያልቀረም። የመጽሐፉ ዋና ዓላማ ኢሃፓ በመሆኑ ይመስለኛል። አንዳርጋቸው ጸረ ኢሃፓ ጸረ አማራ ዘመቻን እሰራላቸዋለሁ ብሎ ወያኔን መማጠኑ ከዚህ በፊት ተገልጿል። መጽሐፉም ይህንኑ ያሳያል። በሁለቱም ላይ ይዘምታል። አለ ሲል የነበረውን አማራ ጭራሹን የለም ይላል። ኦሮሞ ነኝ ፊንፊኔም የኛ ነበር 18000 ከብት ምኒልክ ዘረፈን የተስፋዬ ደበሳይ ሾፌር ነበርኩ በሚል እግረ መንገዱን ሊሆን የማይችል ልቦለዱን ሀቅ ብሎ ሊነዛ ይሞክራል። ይጸራ ማራ የሻቢያ ጫማ ጠራጊ ታስሮ ሳለ እንዲፈታ መጮሄ ዛሬ ይቆጨኛል። ለዛ ለጆሌ ገርባ ግን ከመጀመሪያውም ድምጽ ስላላሰማው ዛሬ አይቆጨኝም። ዘረኝነቱን ቀደም ብያውቅ ነበርና እሰየው ዋጋውን አገኘ ነው ያልኩት። ያንዳርጋቸው መጽሐፍ የቀረበው ያለውን ጸረ አማራ ጸረ ኢሃፓ ዘመቻ ለማገዝ ብቻ ነው። መወገዝና ማዕቀብ ሊደረግበት ይገባል ሲሉ መልእክታቸውን የላኩልን አስቴር ጽጌ ማርቆስ ከኦስሎ ኖርዌይ ናቸው። ውድ ፍኖቶች ልባዊ እህታዊ ሰላምታዬን አቀርብላችኋለሁ። ከእናንተና ከአድማጮች ጋር በደብዳቤ ከተገናኘን ወራት ተቆጠሩ። ከፍኖተ አድማጮች በሚላኩት ደብዳቤዎች ውስጥ እኔ ልጽፋቸው የማስባቸው ሐሳቦች በአጥጋቢ ሁኔታ እየቀረቡ በመሆኑ መንፈሴ በመርካቷ ሳልጽፍ ሰነበትኩ። በዚህ መንደርደሪያ ደብዳቤያቸውን እየጀመሩት ትርሲት ትንሿ ትርሲት ከበቅሎ ቤት አዲስ አበባ ናቸው። ይህን ደብዳቤ ጻፍኩት በቀጥታ በ1960ዎቹና በ1970ዎቹ መጀመሪያ ወጣቶች ለነበራችሁት፣ ታዳጊ ወጣቶች ለነበራችሁት፣ እንዲሁም በዚያን ወቅት ጎልማሶች ለነበራችሁት አይደለም። በቆረጣ መልእክቴን ስታዳምጡ ሐሳቤን እንደምትጋሩኝ እርግጠኛ ነኝ። የደብዳቤ መልእክት ይድረስ ያልኩት ከ1975 ወዲህ ለተወለዳችሁና ከንባብ ለራቃችሁትም ጭምር ነው። ይህን ደብዳቤ ለመጻፍ ያነሳሳኝ ቁጭትም ነው። ከሳምንታት አንስቶ የሽግግር መንግስት አስፈላጊነትን እንትንና እንትን የተባሉ ድርጅቶች ጠየቁ ተብሎ ጥሩምባ ሲነፋ ታዝቤያለሁ። በበኩሌ አገር ኢትዮጵያ በነጻ ጋዜጣ አልታደለችምና ዛሬም ቢሆን ነጻ ጋዜጣና መጽሔት አለ የሚል እምነቱ ከሌላቸው የምመደብ ነኝ። አንዳንዶቹ ወትሮም ቢሆን በአንደኛው የገዢ ዘረኛ አንጃ የሚዘወሩ ለመሆናቸው ከጠረናቸው መገንዘብ አያዳግትም። በአሁኑ ወቅት በርካታ ሰዎች የኑሮ ውድነቱ ባስከተለባቸው ረሃብ በቁም ሰውነታቸው ረግፎ እየታየ ያለበትን ሁኔታ ለማሳየት ሐሞቱም ፈቃደኝነቱም የላቸውም። ስለ የፖለቲካ እስረኞች ሲያወሩም ከራሳቸው አፍንጫ ርቀው ማየት አይቻላቸውም። ልብ በሉ፣ አይችሉም ያላልኩት እኮ ከጀርባቸው የሚጓዙበትን ወርድና ቁመት እየለካ የሚሰጥ ጌታ እንዳላቸው ይሰማኛል። የሽግግር መንግስት ጥያቄ ታሪካዊና መስዋዕትነት የተከፈለበት ጥያቄ ነው። የሽግግር መንግስት ጥያቄ የዘመናት የኢትዮጵያ ሕዝብ ጥያቄ ነው። በሽግግር መንግስት ጥያቄ የኢትዮጵያ ላባደሮች፣ መምህራን፣ አርሶ አደሮች፣ ተማሪዎችና ወጣቶች፣ የኢትዮጵያ እናት አባቶች ተገርፈውበታል፣ ተሰቃይተውበታል፣ ተሰውተውበታል። የሽግግር መንግስት ጥያቄ የታሪካዊው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ጥያቄ ነው። ኢህአፓ አያሌ አባላትና ደጋፊዎች ታሪክ በዘግናኝነቱና በአሰቃቂነቱ አድምቆ በጻፈው ጊዜያዊ ወታደራዊ መንግስት ይውደም ጊዜያዊ ህዝባዊ መንግስት ይቋቋም ብለው በመጮሃቸው ተገለዋል። ዛሬ ማንም መደዴ የመማር ታርጋ የለጠፈ የኢህአፓና የደርግ የኢህአፓና የመይሶንና መሰሎቹ ልዩነት አልነበራቸውም። ልዩነታቸው የስልጣን ነው ቢለም ልዩነታቸው የህዝባዊ መንግስት ምስረታ ነበር። የነበር ለህዝባዊ ዴሞክራሲያዊ መንግስት መንገድ ጠራጊ መንግስት በወቅቱ ተደራጅተው በነበሩ የፖለቲካ ድርጅቶች፣ የብዙሃን ማህበራት፣ የሙያ ማህበራት፣ ከታዋቂ ግለሰቦች፣ ከፖሊስ፣ ከጦር ኃይሎች የተውጣጣ ጊዜያዊ ህዝባዊ መንግስት ይመስረት የሚለው በኢህአፓ ይገፋ የነበረውን በአጠቃላይ በኢትዮጵያ ህዝብ ተቀባይነት አግኝቶ ከመሃል እስከ ዳር አገር ህዝብ ከኢህአፓ ጋር ተሰለፈ። እዚህ ላይ ልብ ልንል የሚገባን አንዳንድ ጋጠወጥ እንዲያው ደርሶ ምሁር የሚል መጠሪያ የተለጠፈላቸውና ከወታደራዊው ዳርግ ጫማ ስር ውር ውር ይሉ የነበሩ ኢህአፓ ጊዜያዊ ህዝባዊ የሽግግር መንግስት ይቋቋም በማለቱ የስልጣን ጥመኛ የሚል ጸያፍ የስም ማጥፊያ ስድብ አወረዱበት። ለህዝባዊ መንግስት መሸጋገሪያ የሚሆነው ህዝባዊ መንግስት ከሁሉም የተውጣጣና ውክልናም እኩል በሆነበት ኢህአፓ የመንግስት ስልጣንን በአቋራጭ ለመውሰድ የዘየደው እንደሆነ ተደርጎ ይወራ ነበር። ዛሬም ድረስ ይሄው ወሬ ዘልቆ የደንቆሮ ለቅሶ እንዲሉ ሆኗል። እስኪ እናንተ ዛሬ በወጣትነትና በጎልማሳነት እድሜ የምትገኙ ወገኖቼ ኢህአፓ የቱን ያህል ምትሃተኛ ሌሎቹን አፍዞ ቢሆን ነው ስልጣን የሚይዘው? ደግሞስ ኢህአፓ እንዲህ ያለ የስልጣን መልከስከስ ባህሪ ቢኖረው ኖሮ የመልከስከሻ በርካታ አጋጣሚዎችን ስለምን አልተጠቀምባቸውም ብላችሁ ጠይቁ። የኢህአፓ ጥያቄ የህዝብ ስልጣን የኢትዮጵያ ህዝብ የተዋደቀለት፣ የታሰረበት፣ የተንገላታበት፣ የተደሰደደበት፣ የተጋዘበት የህዝብ ስልጣን ባለቤትነት በጥቂት ጠመንጃ ባነገቡ ወታደሮች ማጅራቱን ተመቶ እነሱ ራሳቸውን ሹመው አድራጊና ፈጣሪ ሊሆኑ አይገባቸውም የሚለው የኢህአፓ የወቅቱ አቋምን አገር ምድሩ ተቀበለው። አንዳንዶች ደግሞ የፋሽስቱ ደርግ የመይሶንና መሰሎቹ ርዕዮተ ዓለምና የፖለቲካ ፕሮግራም ተመሳሳይ እንደሆነ ለሚያሰሙት ቀፎ ሙግት ሁሉም የሶሻሊዝም አራማጆች ነበሩ የሚለውን የራሳቸውን ባዶነት ወለል አድርጎ የሚያጋልጥ የስም አጥፊ ዘመቻ ያንንም ሲያካሂዱ ነበር፣ ዛሬም ቀጥሏል። ይህን መሰል ትችት ለመሰንዘር አፍን ከመክፈት በፊት ሶሻሊዝምን ማወቅ የግድ ሲሆን በስመ ሶሻሊዝም አፍሪካ ውስጥ ስልጣን ላይ በመፈንቅለ መንግስት የወጡ ወታደሮች ሁሉ ሶሻሊዝም ይሉ ነበር። እውነቱን ለመናገር ሶሻሊዝምን ከቃሉ ውጭ ይዘቱንና ባህሪያቱን አያውቁም። ለማወቅ ቢሞክሩም እንኳ የመረዳት አቅም እንዳልነበራቸው በእርግጠኝነት ማስረዳት እወዳለሁ። በበኩሌ የሶሻሊስት ርዕዮተ ዓለም መከተል ወንጀል ሳይሆን የተቀደሰ ተግባር ነው፣ ግን በሐቅ የሶሻሊስት መንገድ ማለት መሆኑ ይታወቅልኝ። እስኪ ልጠይቃችሁ፣ ለ29 ዓመታት እንደ ተባረከ ነገር ወያኔና ቡችሎቹ ከሶሻሊዝም ወደ ካፒታሊዝም መከርበታቸውን እየለፈፉ ድህነትን፣ ስራ አጥነትን፣ የጥቂቶች ዘራፊነትን፣ የዘረኞች በዝባዥነትን፣ የሀገርን መሬት ለባዕዳን ማስወረርን፣ ለሱዳን በማን አለብኝነት አገርን ቆርሶ መስጠትን፣ የውሸት እድገትን፣ ዴሞክራሲን፣ የውሸት እኩልነትን፣ ምርጫን፣ የገንዘብ ግሽበትን፣ የገበያ ንረትን፣ የርካሽ ሸቀጦች መራገፊያነትን፣ የትምህርት ጥራት መድቀቅን፣ ግለኝነትን፣ ጎሰኝነትን፣ አላዋቂ ምሁራንን ቀፈቀፈብን እንጂ ሌላ ምን ተገኘ ብላችሁ ጠይቁ። ልቤን ሞልቼ ደረቴን ነፍቼ ኢህአፓ ሶሻሊስታዊ መስመር ለተወሰኑ ዓመታት ይከተል የነበረውን እደግፋለሁ፣ እኮራበታለሁ። ኢህአፓ ለኢትዮጵያ ሉዓላዊነትና አንድነት ከመስረታው አንስቶ እስከዛሬ እየታገለ በመሆኑ ምስጋና ቢቀርበት በዓላማ ጽናቱ ሊበረታታ የሚገባው ሆኖ ሳለ አህያ ቀንዳ በቀለ ውሸት በውሸት ላይ እየተካበ ኢህአፓን የጎዱ ያዳከሙ መስሏቸው ይበልጥ እንዲጠናከር የራሳቸውን አስተዋጽኦ እያደረጉ መሆናቸውን አስተውሉት። እናንተ ወጣቶች፣ አንዳንዶች ኢህአፓን በሚየምን ይልቅ የኢትዮጵያ አንድነት ስትራቴጂ አማካሪ ነበር ብለው ሊነግሯችሁ ይችሉ ይሆናል። እናንት የዛሬ ወጣቶችና ጎልማሶች፣ በተለይም ደግሞ እህቶቼ ለህዝባዊ መንግስት መቋቋም ነበር እኛ ኢትዮጵያ ተስፋ የነበሩ ለጋባለ ተላልቅ አንጎሎች በግፍ የተገደሉት እቶቼ ያኔ ግዚያዊ ህዝባዊ መንግስት ይቋቋም ብለው ድምጻቸውን ከፍ አድርገው ስለጮሁ የፓለስታን የሆነው ዴሞክራሲያን ስለነበቡ ዴሞክራሲ ብለው ስለጻፉ ገና ለገና ህዝባዊ መንግስት ብላችሁ አስባችኋል እየተባሉ የያፓናት አባት ወንድም እህት ዘመድ አዝማድ በመሆናቸው በበርካታ ሺህ የሚቆጠሩ ባሰቃቂ ሁኔታ ተገደሉ። በማሰባቸው ተገደሉ። ገና ታስባላችሁ ተብለውም ተገደሉ። በዚህ ወቅት ግዚያዊ ህዝባዊ የመሸጋገሪያ መንግስት ይመስረት ማለት ማሶንጀር ብቻ ሳይሆን ለጨለማ እስርና ስቃይ ይዳርጋል ያስገድላልም። ግን በቅርቡ የሽግግር መንግስትን አነሱ እንደተባሉት መሰሎቹ የማደናገሪያና ሌላውን የማነጋሪያና የማሳፈኛ ሊሆን ይችላል። የሽግግር መንግስት የራሱ የሆነ ባህሪና ድምጽ አለውና አንብበን ወይም አድምጠን እናገናዝበው። ዴሞክራሲን እኮ አረመኔው ግራዚያኒ በሚል ጸያፍ መጠሪያ የሚታወቀው መንግስቱ ቀንደኛ ዘረኛ መለስና መንጋዎቹ ያሁኑ ዘረኛና ዘራፊ በኦሮሞ ህዝብ የሚነግደው ሌሎችም ለዴሞክራሲ እንታገላለን የሚሉና ከዘረኞቹ ገዢዎች ጫማ ስር ተደፍተው የሚንጫጩት ሁሉ ይጠሩታል። ግን የዴሞክራሲ ወዳጆች ሳይሆኑ አጥፊዎች መሆናቸውን ልብ በሉት። እባካችሁ ወጣቶች መድረክ ያጠበቡት የሚያወሩትን እንደወረደ ከመቀበል ቆም ብላችሁ አመዛዝናችሁ ማየት እንድትችሉ አንብቡ። ባነበባችሁ ቁጥር የኢትዮጵያ የፖለቲካ መድህን የሽግግር መንግስት መስራታ መሆኑን ትረዳላችሁ። ዛሬም ለጊዜያዊ ህዝባዊ መንግስት እንታገላለን፣ የሽግግር መንግስት ይመሰረታል፣ እናሸንፋለን ሲሉ ትንሽ ወሰርሲት ከበቅሎ ቤት ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ በኢትዮጵያ አንድነት ድምጽ የሳተላይት ሬዲዮ ዝግጅት። ህዝባዊነትን ለህዝብ በተግባር መቆምን፣ ሀገር መውደድንና ለህልውና በጽናት ቆሞ መታገልን ከኢሃፓ ተማርኩ። ህዝባዊ ትግል ማለት ዘር፣ ሃይማኖት፣ ቀለምና ቋንቋ ሳይለዩ ለሁሉም የኢትዮጵያ ህዝብ የሚደረግ ትግልን አመልካች ነው። ህዝባዊ ትግል በለመለመ መስክ ላይ እንደሚደረግ የሶምሶማ ሩጫ ያለ አይደለም። ህዝባዊ ትግል የግል ህይወትን ለማደላደል ቤት ለቤት ላይ ለመጨመርና መኪና ለመለዋወጥ በየቀንጣላ ሆቴሎች በአልኮል መጠጦች በየምሽቱ ለመጨናበስ የሚደረግ አይደለም። ህዝባዊ ትግል ህዝብን እርስ በራሱ የሚያጋጩ መርዞችን በመንዛት ሀገርንና ህዝብን ለትርምስ ለማጋለጥ የሚደረግ አይደለም። ዛሬ በሀገራችን ኢትዮጵያ የሀገር አንድነትን በስንትና ስንት ድርና ማግ የተፋጠረውን አንድነታችንን በጎሳ ፖለቲከኞች ጦዞ ሊበጠስ መቃረቡ እየታየ ነው። በአፍ ለአንድነት ቆመናል የሚሉ የፖለቲካ ቡድኖች የሚባሉትም በቀጥታም ይሁን በተዘዋዋሪ ለጎሳ ፖለቲከኞች ድጋፋቸውን ሲቸሩ ማየት ከተዘወተረ ከረምረም ማለቱ የሚታወቅ ነው። ከሁሉም በከፋ ሁኔታ እየተራገበ የሚገኘው የእርስ በርስ ግጭትን የሚቆሰቁሱና የሚያራቡ ንግግሮች ወይም ድርጊቶች እየተፈጸሙና እነሱን ተከትሎ ሀገራችን በሀገር ውስጥ መፈናቀል ከደረሰባቸው ሀገራት በተፈናቃይ ህዝብ ብዛት የፊት ለፊቱን ረድፍ መያዟ እየተነገረ ነው። እንዲህ ያለው ጉዳይ እጅግ አሳሳቢ ቢሆንም የፖለቲካ ድርጅት ነን በሚሉት ግን ትኩረት ይነፈገው እየታየ ነው። ከወለጋና ከቤንሻንጉል የተፈናቀሉ አማሮች እስካሁን ወደ ቀያቸው መመለስና የፈረሱ ጎጆቻቸውና የተበተኑ ከብቶቻቸውና ንብረቶቻቸውን ተስቦ ማቋቋም ባለመቻሉ ከአራት ወራት በላይ በረጋ ፈራሽ መጠለያዎች እንዲማቅቁ መደረጉ የዘረኛው አገዛዝ የፖለቲካ ቁማርተኝነቱን ከማሳየቱም ባለፈ የሀገር ትርጉሙ ጥያቄ ምልክት ውስጥ መውደቁን መገንዘብ ለማንም ጤነኛ ህሊና ላለው የሚከብድ አይሆንም። የጌዲዮ ህዝብ ለሁለተኛ ጊዜ ተፈናቅሎ ጉዳዩ እንዳይጋለጥ ተደብቆ ህፃናት በጠኔና በተለያዩ በሽታዎች በነፍስ ውጪ በነፍስ ግቢ ሲቃ እየማቀቁ መሆናቸው በተለያዩ ዓለም አቀፍ የእርዳታ ድርጅቶች ከተጋለጠ ወዲህ የአገዛዙን ጸረ ህዝብነት ያሳየ ነው። ከቤንችማጂ የተፈናቀሉ የከምባታ ገበሬዎች ከራያ የተፈናቀሉ ወዘተ ወደ መኖሪያቸውና ወደ እርሻቸው የመመለሳቸው ጉዳይ እንደህልም እየታየ መሆኑ ይስተማኛል። ከጌዲዮ ተፈናቀዮች ጎን መቆም ሁለቴ ማሰር የሚጠይቅ አይደለም። በ1966 ዓመተ ምህረት በረሃብ የተጎዱ ህፃናትን ምስል በጌዲዮ ተደግሞ የማይት የበቃ ነው። በጌዲዮ ተደግሞ ለማይት የበቃ ነው። የዘረኝነቱን ያራገበ ኢትዮጵያን እንደ ጭምብል እየተጠቀመ በሚገኘው የኦሮሞ ዘረኛ ገዢ ቡድን ነው። በቡራዩ በርካታ ደርዙዮችና ሌሎች ኢትዮጵያውያኖች ባስተቃቂ ሁኔታ የተጨፈጨፉበትን እንደ በቀለ ጀርባ የመሰሉ ጉዳት የደረሰው በኦሮሞዎች ላይ ብቻ እንደሆነ ሲዋሹ ሰምተናል። ለምን መዋሸት ተፈለገ ለሚለው ጥያቄ ምላሹ ዋሾቹን የሚመለከት ቢሆንም የዘረኝነት ልክፍት አይነ ህሊናን ይጋርዳልና የሚጠበቅ ነው። በዛ ሰሞን ዶክተር መራራ በአንድ የገዢው ዘረኛ ቡድን ቴሌቪዥን ቃለ መጠይቅ ተደርጎላቸው ከዚህ ቀደም የኦነግ መሪዎችን የሚሽን ማደጎች ማለታቸውን በተመለከተ ሲጠየቁ የመለሱት በስሜተኝነት ውስጥ ሆኖ መጻፋቸው ነው። መራራ የተባለውን ሲጽፉ ያንንም በትምህርት ብቃታቸው ዶክተር ያንንም የበሰልኩ ፖለቲካን አንጠርጥሬ አውቃለሁ የሚሉ ነበሩና ይህች በስሜት የሚሏት ምላሽ ዛሬ እንደ መራራ የመሰሉ ከስሜት ፖለቲከኝነት የቱን ያህል ያጠድተዋል ብሎ መጠየቅና ምላሹን ለአድማጭ መተው ወዳለው። እኚሁ ዶክተር መራራ አዲስ አበባ የኢትዮጵያ ርዕሰ ከተማ የሁሉም ኢትዮጵያዊ ከተማ የሁሉም አፍሪካዊ ከተማ ናት የሚሉ መፈክሮችን በማስተማር እየተነሳሱ ያሉትን የአዲስ አበባ ነዋሪዎች በተለይ የአዲስ አበባ ወጣቶችን አስመልክተው የሰጡት ምላሽ የቀድሞን ስራት ሊጭኑ የሚፈልጉ የሚያደርጉት ነው የሚል ምላሽ መስጠታቸውን በተመለከተም ወደፊት ቢጠየቁም በስሜታዊነት የተናገሩት መሆኑን መናገራቸው አይቀርም ባይነኝ። ለመሆኑ የቀድሞ ስራት የድሮ ስራት የሚባለው ወያኔ ህዋስን ለማለት ከሆነ ከወያኔ ጋር ለምን ሞዳሞድ ወያኔ ፓርላማ ውስጥ ገብተው ወያኔ ዲሞክራሲ ለሚለው ጭምብል ሆነው የነበሩት እኮ መራራና አምፓያዎቻቸው እንጂ የአዲስ አበባ ወጣቶችና የአዲስ አበባ ተቆርቋሪ ወገኖች አልነበሩም። ፋሽስቱ ደርግ ማለትም ከሆነ ከደርግ ጋር ተሰልፈው በርካታ ግፍ የፈጸሙ መራራ መሆናቸው እየታወቀ ይህ አባባላቸው በራሳቸው ላይ ባቆባቸዋል። አድማጮች በጥሙና እንዲያዩት የሚገባው ህዝብ ሲፈናቀል ባስተቃቂ ሁኔታ ሲገደል ሴቶች ሲደፈሩ ቤቶች ጎጆች ሲቃጠሉ ከብቶች ሲነዱ ንብረቶች ሲዘረፉ ድርጊቱን የነጻነት ትግል አካል አድርጎ በመውሰድ ድርጊቱን የትኛውም አገር ውስጥ አሉ የሚባሉ የፖለቲካ ቡድኖች ሲኮንኑና ለተፈናቃዮች አለኝታነታቸውን ሲያሳዩ አላየንም። የፖለቲካ ትር እንደነ ዶክተር ብርሃኑ ነጋ የመሰሉ ከሐዋሳ የተፈናቀሉ ጉራጌዎችን በወልቂጤ ተገኝተው ፎቶ መነሳታቸው ደግሞ ነውርን ጠባብነትን አመላካሽ ከመሆኑ በላይ ለተፈናቃዮች መብቶቻቸውን ለማስከበር አንዳችም ነገር አለመደረጉ የመደመር ትርጉሙ የዘረኛው አገዛዝ አጋፈት መሆን ማለት እንደሆነ መገንዘብ ተችሏል። ከኢሃፓ የወጡት አንጃ መጋዣዎችንም አንጃነታቸውን አድርባይነታቸውን ባንዳነታቸውን ባንጎላቸው ሳይሆን በመቀመጫቸው የሚያስቡ አንዳች ምናምን መሆናቸውን እያየን ታግዘናል። እየተመለከትን ገለባነታቸውን አተላነታቸውን ተረድተናል። በአንድም ይሁን በሌላ ከዘረኛው በህዝብ ላይ እጅግ ዘግናኝ መከራና ጭፍጨፋን ከፈጸመና እየፈጸመ ከሚገኝ ገፈኛ ቡድን ጋር ሰልፉን አስተናኝቶ እንደ ለማዳ የቤት እንስሳ ሆኖ ህዝብ ሲፈናቀል ዝም፣ ህዝብ ሲጨፈጨፍ ዝም፣ ህዝብ ሲሳደድ ዝም፣ የአዲስ አበባ ህዝብ ላይ ዘረኞች ሲፎክሩ ዝም፣ ድሬዳዋ በዘረኞች ስትታመስ ዝም፣ ጃንሻ በንጹሃን ዜጎች ደም ስትታጠብ ዝም ወዘተ ማለታቸው እየተፈጸመ በሚገኘው ግፍ ወንጀለኞች መሆናቸውና ታሪክ በዋሾ ፖለቲከኝነት እንደሚጠይቃቸው ሊታወቅ ይገባል። ትግል በአፍሪካ በአውሮፓ በሚሊኒየም በቤተ መንግስት አዳራሾች የሚደረጉ ስብሰባዎችና በሽበሽ ግብዣዎች ማለት አይደለም። ህዝብ እየተራበ በጠኒ ፍግም ይያለ ባለበት ተደምረናል ያሉ የፖለቲካ ድርጅቶች ገዥውን ዘረኛ ቡድን የገንዘብ ምጣት ሲለምኑ የሰማ ሁሉ በህዝብ ስም ገንዘብ ለማስተባበር ያቆበቆቡ ቁማርተኞች መሆናቸውን ሊጠራጠር አይቻለውም። ትግል ህዝባዊ ትግል ሁሉም ከህዝብ ጋር በመቆም በሁሉም መስክ መታገል ማለት ለኢትዮጵያ አንድነት መታገል ማለት ነው። ህዝባዊ ትግል አቀበት ኮሮ ኮንች ገደላ ገደል ድል መውደቅ መነሳት ያለው ሲሆን የማታማታ ድል አድራጊው ህዝብን የመጡ ባለቤት ማድረጉ አይቀርምና ለህዝብ መታገል ክብር ለህዝብ መስዋዕት መሆን ክብር ብቻ ሳይሆን ዳግም ትንሳኤ ልዩነቶች ናቸውና እየተደራጀን እንታገል አገርን ከመከፋፈል ለመታደግና የህዝብን አንድነት ለማስጠበቅ መንገዱ ይህ አንድ ብቻ ነው ህዝባዊ ትግል ነውና እንታገልና የዘረኛ ጨቋኞችን አዘዛት እናስወግድ እላለሁ ሲሉ ደብዳቤያቸውን ያደረሱን ጸጋይ ዶርዜው ከሽሮ ሜዳ ናቸው።
ሰላምታይ ይድረሳችሁ ለኢትዮጵያ ህዝባዊ አብዮታዊ ፓርቲ ያፓ ፍኖተ ዲሞክራሲ ሬዲዮ አዘጋጆች በሙሉ እንኳን ለአዲሱ አመት አደረሳችሁ በርቱ ተበራቱ ይያልኩ እንደተለመደውችን አጭር መልእክቴን እንድታስተላልፉልኝ በአክብሮትና በጥሞና እጠይቃለሁ። የሞተን የሞተ ይቅበረው። ባለፈው ሁለት ሳምንት ወያኔዎች መለስ ዜናዊ የተወገደበትን ሰባተኛ ሙት አመት ለማስታወስ ተሰብስበው ሙሾ ሲደረደሩ እንደነበር ሰምቻለሁ። የሞተውን አያያ ይሉታል እንደሚባለው ለመለስ ዜናዊ ሞት አያያ ሲሉ መታየታቸው አላስደነቀኝም። በመለስ ዜናዊ ሞት ኢትዮጵያ ሀገራችን የቱን ያህል እንደተገላገለች እኔ በብርቱ ይስማኛል። መለስና የጥፋት ታዋሪዎች ሁሉ በኢትዮጵያ ላይ ጥለውት የሄዱት ጠባሳ ግን እስካሁን ድረስ በቀላሉ ሊሻር አይችልም። ከዚህም በቀር ነፃና ወጣለን ያሉት የትግራይ ህዝብ እንኳን አልተቀሙትም። ምክንያቱም የትግራይ ህዝብ ጥቅም ከቀሪው የኢትዮጵያ ጥቅም ተለይቶ ሊታይ የሚገባው ባለመሆኑ በኔ እምነት ትግራይ ተጠቀመች ማለት ቀሪው የኢትዮጵያ ህዝብ እንደተጠቀመ ይቆጠራል ማለት ይችላል። በሌላ አነጋገር የአንዱ ዜጋ ጥቅም የሌላኛው ዜጋ ጥቅም እንደሆነ ስለሚሰማኝ ነው። በተጻራሪው ይታስ መለከተው ደግሞ የአንድ ዜጋ ጉዳት የቀሪው ዜጋ ብርቱ ጉዳት መሆን ስለሚችል ነው። ይሄን አመለካከት በዜጎቹ አንድነትና አብሮ መኖር የሚያምኑት ኢትዮጵያውያን ሁሉ ይስማሙበታል ከወያኔዎች በስተቀር። በኔ አስተሳሰብ የመለስ ዜናዊ በአጭር መውገድ ሀገራችንን ለትልቅ ይግልግል ነበር። ያ ማለት ግን የአንድ ክፉ ሰው መሞት ብቻውም ዘላቂ መፍትሄ ያሰኛል ማለት እንዳልሆነ እገነዘባለሁ። መለስ ዜናዊ ቢሞትም እርሱ የተከለው መርዛማ ጎሰኛ ስርዓት አሁንም ገና አልተነቀለም። መልኩንና ቀለሙን እየቀያየረ ሀገሪቷን እያናወጣት ይገኛል። ሆኖም የጎሳ ፌዴሬሽን አገዛዝ ሰንሰለቱን አጠንክሮ ዘርግቷል። የቋንቋ የዘር መስፈርት የሀገሪቱ ዋነኛ አገዛዝ መለኪያ መሆኑን ቀጥሏል። ማንኛውም ዜጋ በዘግነቱ እንደፈለገው በየትኛውም የሀገሪቱ ክፍለ ሀገር መኖርና መስራት አይችልም። ከቦታ ቦታ ለመዛወር የጎሳ መታወቂያ ወረቀት እንዲሮ ግድ ሆኖበታል። ያንን ካላሳየ መንቀሳቀስና መራመድ አይችልም። እንደቀድሞው ደቡብ አፍሪካ አፓርታይድ ዘረኛ አገዛዝ ማለት ነው። በቁመናዋ የገደሏትን ሀገር በቁመናዋ የተቀበረውን መለስ ዜናዊን ከሞተበት ማንሳት ባይችሉም ሀገሪቱን እስከመጨረሻው ድረስ ለማጥፋት ግን ተግተው እየሰሩ ናቸው። የመለስ ዜናዊን ዘረኛ አገዛዝ ለማስቀጠል ሊቻል በቦታው አብይ አህመድ አሊ የተሰኘ አፉቅቤ ልቡጭቤ ሰው ተተክቷል። ቡልቻዎቹ ተለውጠዋል። ምድጃው ግን እንዳለ ነው። የህዝቡ መከራና ስቃይ አልተለወጠም። የሚያማልል ሙዚቃ ግን በየቦታው ያደነቁራል። ዋይታና ሮሮ በአደባባይ ይሰማሉ። ረሃብና ጠኔ ነክሰዋል። ስደትና መፈናቀል የሀገሪቱ መታወቂያ ከሆኑ ዘመናት አልፈዋል። አምራች የሆነው ወጣቱ ዜጋ ሀገር ሁሉ አገር ጥሎ መሰል ላይ ይገኛል። የሲናይ ምድረበዳ ውሃ ጥማ አድርቆታል። የሜዲትራኒያን ባህር አሳ ነባሪ ምግብ ሆኖ ቀርቷል። ኢትዮጵያውያን ልጃገረዶች በየአረብ ሀገሮቹ የወሲብ ማርኪያ ሆነዋል። ወላጅ ዘመዶቻቸው የሀዘን ክር ለብሰዋል። የኢትዮጵያ ጀግና አንገቱን የደፋባት ሀገር ሆናለች። ህዝቧም ባለፈው ታሪኩ ከመጠናናት አልፎ ተርፎ አሁን የገባበትን ጭንቅ ሁኔታ የመለወጥ አቅም አላገኘም። የወደፊቱም ብሩ ተስፋ ላይ የሚያስቸውን ራዕይ መመልከት ከማይችልበት ደረጃ ላይ ደርሷል። ዘረኛውን አገዛዝ ለመለወጥ የሚቻለው ተጨባጭ ተግባር በህብረት መከናወን ሲቻል ነው ብዬ አምናለሁ። ወያኔ አከርካሪው ተመቶ መቀሌ ውስጥ መሽቆ አድብቶ አመቺ ጊዜን እየተጠበቀ ነው። ወያኔን ማመን ቀብሮና መለያኔን ከመድረገስ እስከው ገድሮስ ትግሉ ተጠናክሮ ይቀጥላል። አመሰግናለሁ። ስፋዬ ዘለቀ ከሚድዌስት አሜሪካ።
ውድ የፍኖተ ዲሞክራሲ የኢትዮጵያን ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች በቅድሚያ የከበረ ሰላምታዬን አቀርባለሁ። ኢትዮጵያ ሀገራችን በዘርፈ ብዙ ችግሮች ተተብትባለች። ህልውናዋን ከአደጋ ላይ ለመጣል ዘረኞችና ጎጠኞች ጭምር ኃይል ፈጥረውባታል። የጥፋቱ ዘመቻ እየተካሄደ ያለው በመንግስታዊ ኃይልና በህቡ ተደራጅተው ያገዛዙ አዛዦች ነን በሚሉ ጠባቦችና ዘረኞች ነው። እነዚህ ቡድኖች ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ ዲሞክራሲ የሆነ ሴራቸውን በተግባር ለማዋል እየተራወጡ ናቸው። ለ28 አመታት የተጓዙበትን በብሔር ብሔረሰብ ወይም በቋንቋ የመከፋፈል አባዚያቸው የሃይማኖት ልዩነቱን ማስፋትን በአዲስ ዘዴ ጀምረውበታል። እነዚህ ጸረ አገርና ጸረ ህዝብ የሆኑ ቡድኖች ኢትዮጵያንና ህዝቧን እየጠሉ ከስልጣን መቆየታቸው ብቻ ሳይሆን ሁኔታው ጠጠር ሲልባቸው ሹምሽር እያደረጉ ለውጥ መጣላችሁ እያሉ መከተላቸውም የበለጠ ያሳፍራል ያሳዝናልም። ወያኔ ኢሃዴግ፣ ኦዴፓ ኢሃዴግ አባትና ልጅ እንጂ የተለያዩ አይደሉም። አላማና ግባቸው ተመሳሳይም ተወራራሽም ነው። ሁሉም ዘረኞች፣ ጠባቦች፣ ጎጠኞች፣ ጥቅመኞችና ስግብግብነት የተጠናወታቸው ጥላቻ አራማጆች፣ ጨካኞችና ውሸታሞች ናቸው። እነዚህ ባህሪያትና ተግባራት ጸረ ዲሞክራሲ፣ ጸረ ኢትዮጵያና ጸረ ህዝብ ናቸው። የዲሞክራሲ ባህል ጸር በመሆናቸው የሀገራዊ አንድነትና አብሮነትም ጸር ናቸው። በመሆኑም በኢትዮጵያዊ ስነ ልቦናችን ላይ የረጩት መርዘኛና የውሸት ትርክቶች አገራዊ አብሮነታችንን፣ አንድነታችንና ሰላማችንን ከፍተኛ ተጽዕኖ አሳድሮብናል። ዛሬም በስፋት ይህንኑ ጸረ ኢትዮጵያ ተግባራቸውን እንደቀጠሉ ከነዚህ ዘረኞችና አፍራሾች ኢትዮጵያንና ዜጎቿን ነጻ ለማውጣት ቀበቶን ጠበቅ አድርጎ ራስን በትግል ማዘጋጀት ወቅቱ ግድ ይለናል። ቀበቶን ጠበቅ ሲባል ወቅቱና ጊዜው በሚፈቅደው የትግል አይነት ጠላቶቻችንን ለመፋለም ራስን ማዘጋጀት ማለት ነው። ለትግል ራስን ማዘጋጀት ሲባልም ጥቂቶችን መመልከት ወይም መጠበቅ ሳይሆን የእያንዳንዱ ዜጋ ተሳትፎን የሚጠይቅ በመሆኑ ሁሉም የድርሻውን ለመወጣት ራሱን ማዘጋጀት የማይቀር ወደ ኋላ ሊባልለት የማይገባ አገራዊ ግዴታ ነውና። ወደ ትግል ሜዳ ሲገባም የሚታገሉትንና የማይታገሉትን ወዳጅና ጠላትን መለየት የትግል ሁሉ ቅድመ ሁኔታ ነው። ጠላት ምንጊዜም ቢሆን ጠላትነቱ እንጂ ወዳጅነቱ ጎልቶ እንደማይታይ የወያኔው የ28 ዓመታቱ ሂደት ብዙ ተመክሮ ሰጥቶናል። ያዳቆነ ሰይጣን ሳያቀስ አይተውም እንደሚባለው ከመቀሌ መሽጎም ለኢትዮጵያውያን ጠላትነቱን በተግባር እያሳየ ነው። በዘረፉት የአገር ሀብት፣ በፈጸሙት የዘር ጥቃትና ጭፍጨፋ፣ በፈጸሙት የሰብአዊ መብት ጥሰት ኢትዮጵያንና ኢትዮጵያዊነትን ሆን ብለው በፈጸሟቸው የወንጀል ተግባራት መጸጸት ሲገባቸው ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ከመቀሌ መሽገው የዘር ጥቃት ኢላማ ተደርገናል ጩኸት ውሃ አይቋጥርም። እንዲያውም ጸረ ኢትዮጵያዊነታቸው፣ ጸረ ሰላም፣ ጸረ ህዝብ የሆነ የጠላትነት አቋማቸውንና ተግባራቸውን ያጎላ እንደሆነ እንጂ ወንጀላቸውን የሚያለሳልስ ሊሆን አይችልም። ሌላኛው የጽንፈኞች ዘረኞችና ወንጀለኞች መናኸሪያ የሆነው የኦሮሚያ ክልል ተብየው ነው። ስርዓት አልበኝነት፣ ዝርፊያ፣ የቡድን ጭፍጨፋ፣ የማፈናቀል ተግባር መፈጸሚያ አካባቢ ከሆነ ከራርሟል። የሰው ልጅን ከመግደል በተጨማሪ ዘቅዝቆ የመስቀል ዘግናኝ ተግባርን ያስተናገደ ክልል ነው። በናባዱላ ዘመን ከወረዳ እስከ ክልል የተዘረጉ የምዝበራና ሙስና መረቦች ዛሬም አልተበጠሱም። የመንግስት መስሪያ ቤቶች በጀት የግለሰቦች መጠቀሚያ እስከመሆን የደረሰ የዝርፊያ ተግባር ተንሰራፍቶባቸዋል። የሆስፒታሎች፣ የጤና ጣቢያዎች፣ የገንዘብ ተቋማት፣ የዩኒቨርሲቲዎች የአንደኛና ሁለተኛ ደረጃ ትምህርት ቤቶች በጀት ላይ የሚፈጸመውን የዘርፊያ ተግባራት ለአስረጅነት መጥቀስ ይቻላል። ህግ አልባ ክልል ቢባል ኦሮሚያ በግንባር ቀደምትነት ተጠቃሽ ነው። መንግስት የሌለበት ስርዓት አልበኝነት የነገሰበት ሆኗል። የአማራን ህዝብ ለወያኔ ያሳልፈው በመስጠት ያስጨፈጨፉ የዘረፉና ያዘረፉ የተተከሉ የፋብሪካና የመብራት ኃይል ጄኔሬተሮች እየተነቀሉ ወደ መቀሌ ሲጫኑ በዝምታ የተመለከቱ እነ አዲሱ ተፈራዋልዋ ታምራት ላይኔ ገነት ዘውዴን የመሳሰሉ ካህዲዎች ማነክቶን እያሉ እየተንጎራደዱብን ነው። የደቡቦቹ ደህዴን ዘረኞችና ጫፍጫፊዎችም ማነክቶን ማንስ ደርሶብንም እያሉ ነው። በተቀሉ ዘረኝነት ጠባብነትና ጽንፈኝነት ለኢትዮጵያ ህዝብ ባህል ታሪክ ስነ ልቦና ፖለቲካ የማይመጥን የቆሸሸና የረከሰ አመለካከትና አስተሳሰብ ነው። የዚህ የረከሰና የቆሸሸ አስተሳሰብ ፈጣሪና አራማጅ የሆኑ ቡድኖች ሁሉ ያለ ጥርጥር ጠላቶቻችን ናቸው። ንሻቢያ፣ ወያኔ፣ ኦነግ፣ ኦህዴድ፣ ብአዴን፣ ደህዴን ወዘተ የመሳሰሉ ድርጅት መሪዎችና የቆሸሸ ዘረኛ አስተሳሰብ ለኢትዮጵያ ሀገራችን፣ ለሰላማችን፣ ለብሔራዊ አንድነታችን፣ ለዲሞክራሲ፣ ለእኩልነትና ነጻነታችን ሁሉ ጸሮች ናቸው፣ ጠላቶቻችን ናቸውና እንታገልካል። የትግላችን ማጠንጠኛና መነሻችን በእነዚህ ቡድኖችና አመለካከታቸው ላይ ነው። በኢትዮጵያ ብሔራዊ አንድነት ላይ ያነጣጠሩ ዘረኞችና ከፋፋዮች ሁሉ ጠላቶቻችን ናቸው ብላችሁ የምትገምቱና ለብሔራዊ አንድነታችንን መድህን እንሆናለን እንቆረቆራለን የምትሉ ኢትዮጵያውያን ሁሉ እንደ ኢህአፓ ካሉ ኢትዮጵያዊና ብሔራዊ ጀግኖች ጋር መተባበርና ማበር ወቅቱ ግድ ይላል። በ2012 ዓ.ም ዋዜማ በመከላከያ ሚኒስቴር ምክትል ኤታ ማጆር ሹም ስለተላለፈ መልእክት ትንሽ ልበልና ደብዳቤን ልቋጭ። ምክትል ኤታ ማጆር ሹሙ መከላከያው ኢትዮጵያዊና ለኢትዮጵያ ሰላምና ደህንነት ዘብቋሚ ነው፣ ይህንን መልካም ዓላማና ተልእኳችንን ለማጉደፍ የተነሱትን ሁሉ በቁጥጥር ስር አውለን በሕግ እንፋረዳቸዋለን ሲል ሰምቻለሁ። ኢትዮጵያዊና ለኢትዮጵያ ብሔራዊ አንድነት ዘብ እቆማለሁ የሚል መከላከያ ኃይል እንዲኖረን ሁላችንም እንመኛለን። ከቃሉ ወይም አባባሉ ላይ ጸብ የለንም። ጥያቄያችን ከተግባራዊነቱ ላይ ነው። ምክትል ኤታማዦር ሹሜ እደግመዋለሁ፣ ከቃሉ ላይ ምንም ጸብ የለንም። ጥያቄያችን ከተግባራዊነቱ ላይ እንጂ። በዚህም ደብዳቤያቸውን ያጠናቀቁት ለማ አበራ ከፍቼ ናቸው። አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። በታህሳስ ወር 2008 ዓመተ ምህረት በፍኖተ ዲሞክራሲ ቀርቦ የነበረ ጽሑፍ ትምክህት ጠባብነት የኢትዮጵያ ነቀርሳዎች በሀገራችን ታሪካዊ ሂደት በከባዱና በተከታታይ ለህዝብ ነጻነትና ለሀገር አንድነት ብልጽግና እንቅፋት ሆነው የቆዩት ትምክህትና ጠባብነት መሆናቸውን መካድ የሚቻል አይደለም። ሁለቱ ተውሳኮች እርስ በርስ ይደጋገፋሉ። አንዱ ላንዱ ህልውናና መፋፋት ዋስትና ነው። ትምክህትና ጠባብነት የአይነት ጠባይና ዝምድና ቢኖራቸውም በተወሰነ ጊዜና ወቅት አንዱ ካንዱ ገኖ ሊገኝ የሚችልበት ሁኔታ እንዳለ ግልጽ ነው። በአሁኑ ጊዜ ለኢትዮጵያ ደንቃራ ሆኖ የተገኘው ጠባብነት ነው። ጠባብ ብሔረተኝነት ወያኔና መሰሎቹ ትግል ብለው ከተነሱ ጀምሮ ሻቢያ፣ ሶማሊያና አረቦች በነቂስ ተገንጣይ ኃይሎችን ማሽሞልሞልም ከጀመሩ ከ40 ዓመት ወዲህ ኢትዮጵያን ባያሌው የተፈታተናት ጠባብ ብሔረተኝነት ነው ብንል ስህተት አይሆንም። ወያኔ በባዕዳን ታግዞ ስልጣን በያዘበት ወቅት ደግሞ ጠባብነትና ዘረኝነት ቀን ወጣለት ማለት ይቻላል። በወያኔ በሻቢያና በአሜሪካ አዘጋጅነት በአዲስ አበባ በተደረገው ራሱን የሽግግር መንግስት ምስረታ ጉባኤ ብሎ በሰየመው የቧልት ጉባኤ እንዳሸን የፈሉ ጠባብ ቡድኖች ብቅ ብለው ወያኔን በተፋት ስምሪቱ እንዳጀቡትና እንደደገፉት እናስተውሳለን። አማራውን በትምክተኝነትና እንደ ህዝብን በጨቋኝነት አውግዘው አንቀጽ 39ን በሕገ መንግሥት ተብዬው ውስጥ በማጠቃለል የወያኔን የበላይነት አጨብጭበው አጽድቀዋል። መዘዙ ዛሬም ራሳቸውን እየለበለበ ነው። ከወያኔ ጋር አብሮ ያበበው አሜካላና እሾህ ጠባብነትና ክፍፍል ነው። አሰቦት፣ አርባ ጉጉ፣ አረካ፣ ምስራቅ ወለጋ ወዘተ በዚህ ሁኔታ ተጸንሰው የተወለዱ ናቸው። ጠባብነት መከሰቻው ጸረ አማራነት ሆነ። ይህ ጠባብነት ዞሮ ዞሮ በትግራይ ጠባብ ብሔረተኞች የበላይነት ብቻ የሚገለጥ ሆኖ የቆየ ሲሆን ጸረ ሁሉም ብሔረሰቦች ሆኖ እነሆ ሌሎችንም መለብለቡን ተያያዘው። ይህን በመረዳት አንዳንዶች ግንዛቤያቸውንም ሆነ አቋማቸውን መመርመርና ዴሞክራሲያዊ አንድነትን ለመምረጥ ቢከጅሉም ያመሌን ብተው ያውድመኝ ያሉ ክፍሎች ግን በዚያው በጽንፈኝነታቸውና በጠባብነታቸው ቀጥለው ለሌሎች መሳሪያ ከመሆናቸው ሌላ የህዝብንም አመጽ እስካሁን እንዳየነው ለአደጋ እና ሽንፈት የሚያጋልጡ ሆነዋል። ህዝብን እንደ ህዝብ መጨቆን ከተስፋፋ ትምክህትና ጠባብነት ይስፋፋሉ ማለት ይቻላል። በሀገራችን የማይካደው ሀቅ እኩልነት አለመኖሩና መብት አለመከበሩ ነው። ሁለተኛና ከዚያም በታች በሆነ ደረጃ የሚታዩ ዜጎች እንደነበሩ የሚታወቅ ነው። ይህን ሀቅ መካዱና ትምክህትን ማራገቡ ለጠባብነት ረድቷል። ይህን የተገነዘቡ ተራማጅ ተማሪዎችና ምሁራን የህዝብን መብት ማወቅና ያለውን ጭቆና አምኖ ለማስወገድ መነሳት ያስፈልጋል በሚል ቀና አመለካከት እንቅስቃሴ ማድረጋቸው የሚታወቅ ነው። ይህን መረዳት ያቃታቸው ክፍሎች ግን እስከዛሬ ግንዛቤያቸው ተንሸዋሮ መፍትሄ አምጪዎቹን ሲያወግዙና እንዲያውም ኢትዮጵያዊነትን ሊነጥቁ ሲከጅሉ እየታዘብን ነው። የኢትዮጵያ አንድነት ግን በእኩልነትና በዲሞክራሲ መሰረት ብቻ ሊገነባ መቻሉ ዛሬ ለትምክተኞችም ሆነ ለጠባቦች ግልጽ ሆኖ ሊታያቸው በተገባ ነበር። ግን አልሆነም። ግንጠላ ወይም ነጻነት ሐርነት የሚባለው ውጤቱ ምን እንደሆነ በገሃድ እየታየ ፋሽስቱ ደርግ ይሻለን ነበር የሚያሰኝ ሁኔታን ፈጥሮ ባለበት ነጻነት ኪሳራ ሆኖ ነጻ ወጣ የተባለውም ህዝብ ሲሳደድና ነጻ አውጪዎቹም በበረሃ እስር ቤቶች እየማቀቁ ሲሞቱ እያዩ አሁንም ግንጠላ ብሎ መነሳትና መሰየም ከቶም የማያዋጣ መሆኑን መረዳት ሲያቀድ ጉድ ያሰኛል። ሁለቱም ለሀገር አንድነት ሆነ ለጋራ ትግል ስምረት እንቅፋት ናቸው። ህዝብ ጥቃትን ለመከላከል ባመቸው መደራጀቱ በደፈና የሚተች ባይሆንም በኢትዮጵያዊነት ሳይሆን በብሔረሰብ ደረጃ መዋቀር ግን ወያኔ ቀደም ብሎ የጋራ ትግልን ለማፈን የተጠቀመበት መሆኑ አይረሳም። የሻቢያና የኦነግ ምስረታ በካርቱምና ሶማሊያም ምስጢር አይደለም። ሶማሊያም በምዕራብ ሶማሊያ ነጻ አውጪ ሽፋን ኦሮሞውንና ሲዳማውን ሳይቀር ሰብስባ ያደረገችው ወረራም የሚረሳ አይደለም። እነዚህ ሁሉ በአገር ወዳድና ኢትዮጵያዊ ኃይሎች ላይ በጋራ ሲረባረቡ ዛሬ የአገር አንድነት አባወራነን የሚሉት ከሞላ ጎደል ወይ ከአገር አፍራሽ ኃይል ጋር ነበሩ አሊያም የሩቅ ተመልካቾች ሆነው ሲያስጠቁ ነበር ማለትም ይቻላል። ኢትዮጵያ ሀገራችን ብሎ ማን ታገለ? ማን ባዳም ልጅነት ካልሆነ አንገናኝም አለ? ማን ለወያኔ እርዳታውን ለገሰ? ማን በጥበት ጎዳና ነው ወለለ? መልሱ ብዙ ነገርን ግልጽ ያደርግልናል። የተጨቆነ ህዝብ የተጫነበትን ቀንበር አውልቆ ለመጣል መታገሉ ተገቢ ብቻ ሳይሆን ግዴታ ነውና ለምን ህዝብ ታገለ ብሎ መተቸቱ ስህተት ነው። በዚያው ልክ ደግሞ ካለፈው ስህተት ተምሮ ትግልን ወደ ድል በሚወስድ ጎዳና መጓዙ ያዋጣል። በአገራችን ይህ ነው የሚባል አብዮት መጥቶ ለስርዓት ለውጥ የበቃ ነው በየካቲት 66 ብቻ ነው። እሱም ማጅራቱን ተመታና የህዝብ ድል ተቀማ። የ1983 ዓመተ ምህረት የወያኔ ስልጣን መያዝ አብዮት ሳይሆን ጸረ አብዮት ክስተት ነው። ይኸው እስከዛሬ መከራና ፍዳ ያቀምሰናል። የስርዓት ለውጥ ለህዝብ አልመጣለትም፣ አገርን ለማጣት መቀመቅ መውረድ እንጂ። አንቀጽ 39 እንዲጸድቅ ተደረገልን፣ ክልል አገኘን ወዘተ በሚል ዴሞክራሲ መጣልን እያሉ ከበሮ ሲደልቁ የነበሩት ደግሞ ለማፈርና ከማጡ ለመግባት ጊዜም አልፈጀባቸውም። ተኩላው ወያኔ የፍየል እረኛ ሊሆን እንደማይችል ሊታመን እንደማይችል ሳይውል ሳያድር አሳይቷቸዋል። ወዳጄ ካለው ከሻቢያ ሳይቀር ወደ ጦርነት አምርቶ ከመቶ ሺህ በላይ ዜጋን አስፈጅቷል። የአገርን ለም መሬት ለሱዳን ሰጥቷል። ጎንደርን ሊውጥ ሂዶ ጀምሮ አሁንም ፍየል ሊውጥ እንደጀመረ ዘንዶ ሆኖ ይታያል፣ አላቆመም። አምቦቢል ልምምዱ ጎንደር፣ ጋምቤላና ሌሎች ቦታዎች ነበር። ያኔ ግን የጋራ ድምጽ ሊሰማ ቀርቶ ይበለው ይበላቸው ባዮች ስለበረከቱ ትናንት በሌላው የደረሰው እነሆ ውሎ አድሮ በሌሎችም ላይ መጣባቸው። አንድነት፣ ህብረት፣ በጋራ መነሳሳት፣ መታገል ያልነው እንዲሁ አይደለም፣ ለድል ያለው አማራጭ እሱ ብቻ ስለሆነ እንጂ። የጠባብነትና ትምክህትን ግንብ አፍርሶ በህብረት ለመተሳሰር የተደረጉና አርአያ የነበሩ ጥረቶችን ስናጤን ኢዲሃቅ፣ ህብረት፣ ኢዲሃ ይህ ጥረት ሊሳካ የሚችል መሆኑ በቂ መረጃ እናገኛለን። ተከፋፍሎ ሁሉም ባፈተተው ባሰኘው ቢሞዝቅ ቃና ስልት ያለው ሙዚቃ አይገኝም። ሁሉም ወያኔን ከቦም በራሱ በየአቅጣጫው ቢገፋው ወያኔ ቀጥ እንዳለ ይቆያል እንጂ አይወድቅም። ትብብር በአንድ አቅጣጫ በአንድ መርሃ ግብርና ግብ የሚደረገው ትግል ነው መፍትሄው። በአሁኑ ተጨባጭ ወቅት አይሎ ያለው ጠባብነት ነው። ለጋራ ሀገር ለመታገል ዝግጁ አለመሆን፣ ፈቃደኛ አለመሆን፣ ኢትዮጵያን ራሷን በጥያቄ ማስገባት፣ የራስን መብት መወሰን የሚለውን በመገንጠል ብቻ መተርጎም፣ ህዝበ ውሳኔን ሻቢያ እንዳደረገው ማታለያ ማደናገሪያ መሳሪያ ለማድረግ ማሴር በገሃድ የሚታይ ነው። ከህዝብ የተሰወረ የለም። ለዚህም ነው በአሁኑ የትግል ወቅት ከየስርቻው አክራሪ ጠባቦች፣ የነቡርቃ መንጋ ቅጥረኞች፣ የክርስቲያን አማራ አንገት ቆራጭ ነን ባዮች፣ ህዝብን ሃይማኖተ ቢስ አህዛብ ብለው ኮናኞች ወዘተ ከየስርቻው ብቅ ሲሉ ወገን ሆይ ጠንቀቅ የሚለውን ማሳሰቢያ በተደጋጋሚ ያሰማ ነው። እቅዳቸውና ስምሪታቸው የህዝብን ትግል በመደገፍ ሽፋን ትግሉን ወደ ጽንፍ ሰዶና ከሌሎች ነጥሮ በወያኔ ለማስጠቃት ነበርና ነውና ኢትዮጵያ ህዝብ ተነጣጥሎ የሚያደርገው ጥረት በወያኔ ካልተመታ ውጤቱ የርስ በርስ ግጭት እንጂ ቀና ነገር እንደማይሆን መገንዘብ ደግሞ የዜጎች ግዴታ ነው። አለባብ ሶቢያርሱ ባረም ይመለሱ በመሆኑም ነው በእኛ በኩል ኃላፊነት የጎደላቸው ክፍሎች ከመያሰሙት ቡራከረዩና ያሰደል ድለቃ ለየት ብለን መሰተቶች የተነሳ ሊሆን እየዳዳ ያለውን ውድቀት መጣብን የምንለው። ራስን ማስተላለፍ ለሰጎንም አልበጃትና እኛም በዚህ ኮረኮንች ጉዞ የምንያያዝ አይሆንም አይገባምም። ለተገል ድል አንድነትና ህብረት ማስፈለጉ ላይ ምንም ክርክርና ጭቅጭቅ ይኖራል ብለን አንገምትም። ተመክሮ አይጎድለንምናም ማንም ኃይል ያገር ሆነ የባጅ ደግሞ ሊያደናግረንና አገራችንን ሊያሳጣን አይችልም። ለሚታሰበው ተንኮል ሁሉ ንቁ ሆነን እንብኝ የምንልነን አንደለልም። በግርግር አገርን አናጣም። ያለፈው በቃ ብሏል ዜጋ ማለትም አስፈላጊ ነው። ከትምክህትም ከጥበትም የራቀ ስምሪት ይኑረን እንላለን። ያንዱ ህዝብ ውሱን ግብ ተሟልቶ የሌላው ግን ከስሞ የሚገኝ ዘላቂና የሚያዋጣ ድል አይኖርም። የማን ቤት ወድሞ የማን ሊበጅ ያውሬ መፈንጫ ይሆናል እንጂ የሚለውን ወያኔም መሰሎቹም ቢረዱት ቢያሰላስሉት የሚጠቀም ይሆናል። ሀገር አድን ትግላችን ኢትዮጵያን ለማዳንና ለመታደግ እንጂ ለዘረኞች ተመችቶ አገርና ህዝብን ለመጉዳት አይደለም። እየተስተዋለ ወገኖች
ሀገርና ህዝብን ደግነፋነት ከሌለ ቤተር ተማረ ያውሉ መከረደ
and they got to know you.